ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
የሶስቱ መላእክት መልእክት የሶስቱ መላእክት መልእክት በፓስተር እሱባለው ምህረት ታላቅ ማስጠንቀቂያ ህዝቤ ሆይ ከባቢሎን ውጡ። ህዝቤ ሆይ ከባቢሎን ውጡ። የሶስቱ መላእክት መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱባለው ምህረት ይዘንላችሁ ቀርበናል። እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረኩ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሑፍ መልእክት ብታደርሱን መልእክቶቻችሁን ልናስተናግድ ዝግጁ መሆናችንን እንገልጽላችኋለን። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናመራለን። እግዚአብሔር ይባርካችሁ።
ጌታ ሆይ ውሰደኝ
Hold it. ያችሁ እግዚአብሔር አምላካችን እጅግ አርገን እናመሰግናለን። ዛሬም እንደገና እግዚአብሔርን ቃል አብረን በጋራ እናጠናለን። ቃሉን ከፍተን ከማጥናታችን በፊት ግን እግዚአብሔር በመካከላችን በመገኘት የቃሉን ፍቺ በሙላት እንዲገልጽልን ራሳችን ዝቅ አርገን እንጸልይ። እግዚአብሔር በሰማይ እግዚአብሔር በምድር ሙሉ ስልጣን ያለ ሁሉን የምትችል ታላቅ አባት ስለሰጠን እድል እጅግ አርገን እናመሰግናለን። በዚህ ጊዜ በዓይናቸው የሚመለከቱ በጆሮአቸው የሚሰሙ ይህንንም ቃልህን ደግሞ በፊት ተቀምጠው የሚያዳምጡትን ሁሉ ልባቸውን ከፍተህ ወደ እውነት ሁሉ ስለምታበጣቸው አመሰግናለሁ። እኔም ባሪያ አፌ ቃል የልቤ ሐሳብ ያማረ ይሁን፣ ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ክርስቶስ አሜን። ዛሬ እንግዲህ ባለፈ ስናጠና ከነበረው የመጽሐፍ ቅዱስ ክፍላችን በራእይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የሶስቱን መላእክት መልእክት ነው ያጠናን የነበረው። የመጀመሪያውን መልአክ ተመልክተናል። ዛሬ ደግሞ ሁለተኛውን ክፍል ነው የምናየው። ሁለተኛው ክፍል ደግሞ የሁለተኛው መልአክ መልእክት ደግሞ ምንድነው የሚለውን አብረን እንመለከታለን። በመጀመሪያ ይህ መልአክ ምንድነው የሚያስተምረው? ምንድነው የሚለው? መልእክቱስ ደግሞ ምንድነው የሚያወራው የሚለውን መጽሐፍ ቅዱሳችን ከፍተን በራእይ ምዕራፍ 14 ያለውን አብረን እንድናይ ፈልጋለሁ። ሌላኛውም ሁለተኛ መልአክ አህዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቷ ባቢሎን ወደቀች ወደቀች እያለ ተከተለው ይላል። ባቢሎን ማናት? በመጀመሪያ ይቺ ባቢሎን ማናት የሚለውን በደንብ አድርገን እንድናይና እንድናጠና ወይም ደግሞ እንድናውቅ ፈልጋለሁኝ። በጣም ብዙ የእምነት ድርጅቶች በእያንዳንዳቸው የእምነት ተቋም አደባባይ ወይም ደግሞ በየመንደሩና በየሰፈሩ ወይም ደግሞ በየመስበኪያ አጽዳቸው የሚናገሩላትና ትክክል እንዳልሆነች የሚያውጇት ይቺ ባቢሎን ማናት? ባቢሎን ምንድን ነው የሚለውን ነገር አብረን እንመልከት። በመጀመሪያ ባቢሎን የሚለው ቃል በከልዳውያን ባቢሊ ወይም ደግሞ ባቢሉ ከሚለው ቃል የመጣ ሲሆን ትርጓሜው የአማልክት በር ማለት ነው። የአማልክት በር ማለት ነው። ነገር ግን በዕብራይስጥ ደግሞ ሌላ ትርጉም እናገኝበታለን። በዕብራይስጡ ደግሞ ስንመለከተው ባቢሎን የሚለው ቃል ማለት ነው ባላል ከሚል ቃል የመጣ ሲሆን ትርጉሙ ድብልቅልቅ ወይም ኮንፊውዥን የሚለውን ሐሳብ የወሰደ ሆኖ እናገኘዋለን። ዘፍጥረት ምዕራፍ 11 ቁጥር 9 ላይ በተለይ የተጻፈው በዕብራይስጥ ቋንቋ ያ ሆኖ እንመለከታለን። ባቢሎን እንግዲህ መጀመሪያ የተመሰረተችው በናምሩድ ዘመን ወይም ደግሞ በናምሩድ ጊዜ ሲሆን በተለይ ናምሩድ የሚባለው ሰው ኃይለኛ አዳኝ የነበረ ሰው እንደነበረ መጽሐፍ ቅዱሳችን በዘፍጥረት 10:10 ላይ ይነግረናል። ከተማይቱ ገና ከጅምሩ በእውነተኛው አምላክ ያለማመንና ቅዱስ ፈቃዱን የመቃወም ምሳሌ ነበረች። ዘፍጥረት ምዕራፍ 11 ከ4 እስከ 9 ድረስ እንመለከት እናገኘዋለን። የጥንቷ ባቢሎን መሪዎች ከተማዋን የአማልክት በር ብለው የሰየሟት ምክንያት ነበራቸው። አማልክት የምድራችንን ጉዳይ ለመቆጣጠር ከሰዎች ጋር በመተባበር የሚሰሩባት ከተማ ናት ብለው በማሰብ ነበረ። ከስሙ እንግዲህ መረዳት እንደሚቻለው የባቢሎን ነገስታት ዓለምን ለመምራት በመለኮት የተወከልነን ብለው ያምኑ ነበረ። ስለዚህ መንፈሳዊና ስጋዊን አመራር በእነሱ እጅ እንዲሆን ከፍተኛ ምኞት ነበራቸው። ነገስታት ፖለቲከኛ ብቻ ሳይሆኑ በዛን ጊዜ መንፈሳዊ መሪዎችም ነበሩ። ስለዚህ ነበር በዱራ ሜዳ የተደረገው የአምልኮ ስነ ስርዓት በናቡከደነጾር ሲመራ እንደነበረ በዳንኤል ምዕራፍ 3 ላይ የምንመለከተው። በጥንቷ የባቢሎን ታሪክ የተገነባው እንግዲህ ሰማይ ጠቀስ ሕንፃ የክደትና በእግዚአብሔር ላይ የሚደረግ አመጽ መታሰቢያ ሐውልት ሆኖ ነበረ የቆመው። ነቢዩ ኢሳይያስ ይህንን ሲናገር ሳለ በኢሳይያስ ምዕራፍ 14 ቁጥር 4 ላይ ሉሲፈር በስውር የሚገዛ የባቢሎን ንጉሥ ብሎ ይጠራዋለኝ። እንግዲህ የዚች የባቢሎን ንጉሥ ሉሲፈር እንደሆነ መጽሐፍ ቅዱሳችን ሲነግረን እግዚአብሔር ደግሞ በኢየሩሳሌም አማካኝነት ለመስራት እንዳቀደ እንመለከታለን። ተመልከቱ፣ ሰይጣን በሰብአዊ ዘር ወይም ደግሞ ሰይጣን ሰብአዊን ዘር ለመቆጣጠር ባቢሎንን ማዕከል ወይም ወኪል አድርጎ ሲመርጣት ሲያቋቁም፣ እግዚአብሔር ደግሞ በኢየሩሳሌም በኩል ይሰራ እንደነበረ በደንብ አድርጎ ይነግረናል። በመሆኑም በአዲስ ኪዳን በአጠቃላይ ስንመለከተው ኢየሩሳሌምና ባቢሎን ባለም በመስራት ላይ ያሉትን ሁለት ኃይሎች ማለትም መልካምና ክፉን የሚወክሉ ነው እናገኛቸዋለን። የባቢሎን መስራች አቅደው የነበረው እግዚአብሔር የማይቆጣጠረውን መንግስት ማቋቋም ሲሆን እግዚአብሔር በጉዳዩ ባይገኝ ኑሮ ጻድቃንን ከመድረ ገጽ ለማጥፋት በቻሉ ነበር። ዳንኤል ምዕራፍ 4 ቁጥር 17 ላይ እንደምንመለከተው በመሆኑም እግዚአብሔር የሚሰራውን ግንብ ማፈራረስና ሰዎችን መመታተን ተገቢ መሆኑን ስለተመለከተ ባቢሎን ከአንድ ሺህ ዓመታት ለሚበልጥ ጊዜ በውድቀትና በሌሎች መንግስታት መማረክ ጊዜ ያሳለፈች ናቡከደነጾር ባቢሎን እንደገና ሲመሰርታት በዚህ ዘመን ከሰባቱ የዓለም አስደናቂ ነገሮች አንዱ ለመሆን በቃች። ቤተ መንግስቱ ውስጥ ሃንኪንግ ጋርደን የሚባለው በታሪክ እጅግ የተደነቀ መዝናኛ ነበር። እሱ ብቻ አልነበረም፣ በነገራችን ላይ ባቢሎንን እንደገና ሲመሰርታት ናቡከደነጾር ለሃያ ዓመታት የሚበቃ ምግብ ማከማቸት የሚችል መጋዘንን ሰርቶ ወይም ደግሞ ገንብቶ እንደነበረ ይነግረናል። ዳንኤል ምዕራፍ 3 ቁጥር 1 እና ምዕራፍ 4 ቁጥር 30 ይደን እንደምናነበው ወይም ደግሞ እንደሚነግረን የናቡከደነጾር እቅድ መንግስቱ ዓለም አቀፋዊና ዘላለማዊ እንድትሆን ነበር። ይህ እስከተወሰነ ደረጃ ተሳክቶለት የነበረ ቢሆንም ከርሱ በኋላ ግን በነበሩት መንግስታት አማካኝነት ምንም እንኳን ማለት ነው ከርሱ በኋላ ከነበሩት መንግስታት በኃይልና በውበት እጅግ የላቀች የነበረች ብትሆንም በአንጻሩ ደግሞ በጣም ጨካኝና ትቢተኛ እንደነበረች መጽሐፍ ቅዱሳችንን ስለ ባቢሎን ይነግረናል። የእግዚአብሔር ሕዝብ በማሸነፍ ጌታ ለሕዝቡ የነበረውን መለኮታዊ ዕቅድ አደጋ ላይ በመጣሏ እግዚአብሔር በልዩ ልዩ መንገድ ናቡከደነጾርን በማንበርከት የመለኮትን ኃይል እንዲቀበል ቢያደርግም ከርሱ በኋላ የተነሱ መሪዎች ራሳቸውን በእግዚአብሔር ፊት ስላላዋረዱ ስራቸው በመለኮት ሚዛን ተመዝኖ ቀሎ ስለተገኘ በመለኮታዊ መልእክተኛ ክብራቸው ገፎ አዋረዳቸው። ዳንኤል ምዕራፍ 5 ቁጥር 26 28 እንደሚነግረን በመጨረሻም ቀስ በቀስ ይቺ ባቢሎን ማለት ነው ለአንድ ሺህ ዓመት ማለት ነው ስትወድቅና ስትነሳ የነበረች መንግስት ሙሉ በሙሉ እንደወደመች መጽሐፍ ቅዱሳችንን በደንብ አድርጎ ይነግረናል። የጥንቷ ባቢሎን ከጠፋች በኋላ ሰይጣን የተለያየ ዓለም አቀፋዊ መንግስታትን በማስነሳት እግዚአብሔር በመጨረሻ ሰዓት እንዲያውም ጣልቃ ባይገባ ወይም ደግሞ ባይገኝ ኑሮ እርምጃ ባይወስድ ኑሮ ዓለምን ለመቆጣጠር ዓለምን ለመግዛት ወይም ደግሞ በዓለም ላይ ስኬትን እዛ በችሎት በኃይል ለመኖር እጅግ ከፍተኛ ሙከራ ታደርግ እንደነበረ ዳንኤል ምዕራፍ 2ን ይደን ስንመለከት በተለይ ስለ አራቱ መንግስታት ታሪክ ስንመለከት ወይም ስናጠና እናገኛለን። ሰይጣን የእግዚአብሔርን ቤተክርስቲያን ለማጥፋት ካካሄዳቸው ሙከራዎች ሁሉ በጣም የተሳካ የሚባለው በመካከለኛው ክፍለ ዘመን በሮም ጳጳሳዊ አስተዳደር በኩል ያደረገው ሙከራ ነበር። ዳንኤል ምዕራፍ 7 ቁጥር 25 ላይ እንደሚሰጠን ወይም ደግሞ እንደምናነበው እግዚአብሔር በሁሉም ሰይጣን ባደረጋቸው ሙከራዎች ሁሉ በመገኘት ወይም ደግሞ በመግባት የሰይጣንን ስኬት መለኮታዊ ፈቃዱን ለማሳካት ይጠቀምበት ነበር። እግዚአብሔር የተመሰገነ ይሁን። ራእይ ምዕራፍ 12:5 ሂደን ስንመለከት ያን እናገኛለን። በተለይ በመጀመሪያው ክፍለ ዘመን መጨረሻ አካባቢ የባቢሎን ከተማ ሙሉ በሙሉ ከወደመች በኋላ ክርስቲያኖች ባቢሎን የፈጸመችውን የእግዚአብሔርን ሕዝብ የማሳደድ ተግባር የወረሰችው ባቢሎን ብለው መጥራት የተጀመረው ወይም ደግሞ ባቢሎን ተብላ ትጠራ የነበረው ሮም እንደነበረች መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 13 ላይ ይነግረናል። ክርስቲያኖች በየዘመኑ በሮም መንግስት ቤተክርስቲያን አማካኝነት አሰቃቂ ግፍ ወይም ደግሞ አሰቃቂ የግፍ ጽዋ ጠጥተዋል። በመጀመሪያው ክፍለ ዘመን አካባቢ ይኖሩ የነበሩ አይሁዳውያን ክርስቲያኖች ሮማን ባቢሎን ብለው ይጠሯት እንደነበረ በ125 ዓመተ ምህረት አካባቢ የተጻፈው በተለይ ሲቢሊን የሚለው ኦራክል ይናገራል። በዚህ መጽሐፍ ቅጽ 4 ገጽ 89 ላይ እንዲህ ተመዝግቦ እንመለከታለን። ስለ ሮም ክፋትና ስለሚመጣው ቅጣት እንዲህ ተደርጎ ነበር የተገለጸው። ጥንቆላንና ዝሙትን የምትወድ ደም አፍሳሽ ልብንና እግዚአብሔርን የካደ አእምሮ ያላት በሷ ምክንያት ብዙ አይሁዶች ተገለዋል ካለ በኋላ ጸሐፊው ስለ ሮም የወደፊት ቅጣት ሲናገር በወንዞችሽ ዳርቻ በግልሙትና ተቀመጫለሽ። አንቺ ግን እኔ የተለየው ነኝ ጥፋት ሊያመጣብኝ የሚችል ማንም የለም ብለሻል። አሁን ግን እግዚአብሔር አንቺንና ያንቺ የሆኑትን ሁሉ ያጠፋል ሲል በዚህ መጽሐፍ ላይ የተናገረውን እንመለከታለን። ይትንቢት በራእይ ምዕራፍ 18 ከ5 እስከ 8 ሂደን ስንመለከት ምስጢራዊ ባቢሎን ተብሎ ከተነገረው ትንቢት ጋራ ተመሳሳይ ሐሳብ ወይም ይዘት አለው። ጥንታዊውም ሆነ ምስጢራዊዋ ባቢሎን የእግዚአብሔርን እውነትና የእግዚአብሔርን ሕዝብ ታሪክ ጠላቶች መሆናቸው ከረጅም ጊዜ ጀምሮ ይታወቃል። በራእይ ዮሐንስ ውስጥ እንደተገለጸው ባቢሎን የሚለው ስም ከጥንት ዘመን ጀምሮ እስከ ፍጻሜ ዘመን ድረስ ለነበሩ አሁንም ላሉ የሐሰት ሃይማኖታዊ ተቋማትና መሪዎች ሁሉ የሚሰጥ ምስጢራዊ ስም እንደሆነ ራእይ ምዕራፍ 17 ቁጥር 5 ላይ ያለው ቃል ይነግረናል። በራእይ ምዕራፍ 17 ቁጥር 18 ላይ ደንስ እንመለከት ያያት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ወይም ባቢሎን ናት ይላል። በዮሐንስ ዘመን በምድር ነገስታት ላይ ነግሳ የነበረች ከተማ ወይም መንግስት ሮም ነበረች። ይሁን እንጂ ሐዋርያው ጳውሎስ እንደሚነግረን ወይም ደግሞ ሐዋርያው እንደሚነግረን ሮማን ወይም ጋለሞታ በማለት ይጠራታል ሮምን። በመጽሐፍ ቅዱስ ሴት የቤተ ክርስቲያን ምሳሌ ናት። ኤፌሶን ምዕራፍ 5 ቁጥር 21 እስከ 27 ስንመለከት ያን ሐሳብ ይሰጣናል። በራእይ የተገለጸችው ባቢሎን ጋለሞታ ሴት በመባሏ ይህ ኃይል ሃይማኖታዊና ፖለቲካዊ ውህደት ያለባት ኃይል መሆኗን የሚያመለክት ሐሳብ ነው። በዚህ መሰረት የዮሐንስ ባቢሎን በሚል ጊዜ በዚህ መሰረት ዮሐንስ ባቢሎን በሚልበት ጊዜ አረማውያኑ ሮምና ከርሷ የተወለደውን የሮም ቤተክርስቲያን ወይም ጳጳሳዊ አስተዳደር ነው ይለናል። ለዚህ ነው ዮሐንስ ምስጢራዊ ባቢሎን በማለት በራእይ ምዕራፍ 17 ቁጥር 5 ላይ ደንስ እናደብ የሚነግረን። የሮም ቤተክርስቲያን ባቢሎን የተባለችው ለምንድን ነው የሚል ጥያቄ ልናነሳ እንችላለን። ቀደም ሲል እንዳየነው ባቢሎን የሚለው ቃል የመጣው ባላል ከሚለው የዕብራይስጥ ቃል ሲሆን ትርጉሙ ድብልቅልቅ ነው ብለናል። ምስጢራዊ ባቢሎን እውነትንና ሐሰትን አቀላቅላ የያዘች ስለሆነች ነው ይሄንን እያልን ያለ ነው። ለምንድን ነው ሰይጣን ሁልጊዜ እውነትን ከሐሰት ጋር የሚቀላቅለው? አዎ ምስጢሩ ቀላል ነው፣ ወይም ደግሞ መልሱ ቀላል ነው። ጥያቄው ለዚህ መልሱ ቀላል ነው። ለማታለል አመች ስለሆነ ነው ወገኖቼ። የዘፍጥረት 3ን ታሪክ ተመልከቱ። በተለይ እዛ ላይ ሴቲቱን ሰይጣን ሲያታልላት፣ እባብ ስታታልላት እውነትና ውሸትን ቀላቅላ እንደነበረ ይነግረናል። በጥንቷ ባቢሎን በሮም ቤተ ክርስቲያን መካከል በርካታ ተመሳሳይነቶች አሉ። ጥቂቶቹን ለመጥቀስ ያክል ሁለቱም ሃይማኖትና ፖለቲካን አጣምረዋል። በርካታ የመቅደስ በዓላቶች አሏቸው። ሃይማኖታዊ ዕውቀት ለካህናት ብቻ የተፈቀደ እንደነበር ይናገራሉ። የቤተ ክርስቲያን አገልግሎት የሚሰጠው ሕዝቡ በማያውቀው የጥንት ቋንቋ ነበረ። በርካታ መለኮታዊ ምስሎች አሏቸው። ከሐዘን በኋላ ደስታ የሚተካበት የጸደይ በዓል አላቸው። ለአምላኪዎች የምታማልድ ድንግል አማላጅ አሏቸው። በተለይ ካርዲናል ኒውማን የተባለው ጳጳስ በተናገረው መሰረት የሮም ቤተ ክርስቲያን ክርስትናን ለአሕዛብ ለማስተዋወቅ በማለት ከአሕዛብ ወይም ከነዚህ ፓጋኒስ ከሚባሉት የወረሰችው በርካታ ነገሮች አሏት በማለት ጽፏለኝ ይህ ሰው። ጥቂቶቹን ለመጥቀስ በየስፍራው ቤተ መቅደሶችን መገንባት፣ ቤተ መቅደሶችን በቅዱሳን ስም መሰየም፣ ለእነዚህ መቅደሶች ቅዱሳን የበዓል ቀኖችን መሰየም፣ እንደገና ምጣን ማጠን፣ ፋኑስና ሻማ ማብራት፣ ስለት፣ ጠበል፣ ምነና፣ ክብረ በዓል፣ ጣዖትና ሰልፍ ማጀብ፣ በተለይም ደግሞ ቡራኬ መስጠት፣ ልብሰ ክኖት፣ በጋብቻ ጊዜ ቀለበት፣ የካህናት ቅዳሴ የሚሉት ነገሮች እንግዲህ አሕዛብን ቤተ ክርስቲያን ለመሳብ ወይም ደግሞ አሕዛብን ለአሕዛብ ለማስተዋወቅ ክርስትናን ቤተ ክርስቲያን ተጠቅማበታለች በማለት በዚህ መጽሐፋቸው በተለይም ደግሞ ክርስቲያን ዶክትሪን በሚለው መጽሐፋቸው ገጽ 373 ላይ ጽፈው እንመለከታለን። ታላቂቱ ባቢሎን ወደቀች ይለናል እንግዲህ ይመላክ። ምንድን ነው ወደቀች? ይቺ ታላቅ ባቢሎን ወደቀች ይላል መጽሐፍ ቅዱስ። የጥንት ባቢሎን የወደቀችው የእግዚአብሔርን ቅሬታ በሆኑት በተለይ በእግዚአብሔር ቅሬታዎች ላይ በዳንኤልና በጓደኞቹ አማካኝነት የተሰበከውን እውነት ናቡከደነጾር ቢቀበለው ከርሱ በኋላ የመጡት ነገስታት አንቀበልም ብለው በማመጻቸው ነበር። የመጨረሻው ዘመን መንፈሳዊ ባቢሎን የምትወድቀው የእግዚአብሔር የፍጻሜ ዘመን ቅሬታ ቤተክርስቲያን የምትሰብከውን እውነት ወይም ወቅታዊ እውነት የምንለውን ይህንን ወንጌል የዘላለም ወንጌል ባለመቀበሏ እንደሆነ ወይም ባለመቀበል ስለምታምጽ እንደሆነ መጽሐፍ ቅዱስ በቂ የሆነ መረጃ ይሰጠናል። ለምስጢራዊዋ ባቢሎን ውድቀትም ሆነ ላለፈችው ባቢሎን ውድቀት መንስኤ የሆነው ከእግዚአብሔር ቃል ይልቅ ለትራዲሽናል ወይም ደግሞ ለጳጳሳቱ የተነገሩትን ምክሮች ካውንስሎች የወሰኑትን ከፍ ያለ ቦታ መስጠት ነበረ። ከእግዚአብሔር ቃል ይልቅ ወገኖች ትራዲሽናል ወይም ባህላዊ ነገር ወይም ደግሞ ጳጳሳቱ የተናገሩት ስፍራ መያዙ ነበረ ለውድቀቷ ምክንያት የሆነው። የሮም ቤተ ክርስቲያን እንዲህ ትላለች፣ ምንም እንኳን ለዚህ አባባሌ ማረጋገጫ ልስጣችሁ ፈልጋለሁ። ይቺው ራሷ ቤተ ክርስቲያን ስትናገር እንዲህ ነው የምትለው፣ ምንም እንኳን እነዚህ ሁለቱ መለኮታዊ ምንጮች መጽሐፍ ቅዱስና ትራዲሽን ራሳቸውን የቻሉ ቢሆንም መለኮታዊ መገኛቸው ወይም ኦሪጂናቸው ማለት ነው መንፈስ ቅዱስ የሚፈለግባቸው ተግባር እያከናወኑ ቢሆንም እኩል ቅድስና ቢኖራቸውም ሁለቱም በተገለጠ እውነት የተሞሉ ቢሆኑም ለእኛ ትራዲሽን ከመጽሐፍ ቅዱስ ይልቅ የበለጠ ግልጽ ወይም ክሊርና አስተማማኝ ወይም ሴፍ ነው በማለት ካቶሊክ ብሊፍ የሚለው ገጽ 45:18-84 የተጻፈውን ጽሑፍ መመልከት እንችላለን። የተወደዳችሁ ወገኖቼ፣ ስለዚህ ከዚህ ሐሳብ ላይ እንደምንመለከተው ማለት ነው በዚህ ሁኔታ ላይ እንደምንመለከተው ለዚች መንፈሳዊ ባቢሎን መውደቅ ምክንያት ከእግዚአብሔር ቃል ይልቅ የራሷን ሐሳብና ባህልን የበላይ አድርጋ መያዟ እንደሆነ ይነግረናል። የሮም ቤተ ክርስቲያን ለምንድን ነው ትራዲሽንን ወይም መጽሐፍ ቅዱስ ይልቅ ባህልን አብልጣ የምትመለከተው ብለን ስንጠይቅ ክርስቶስ ለቤተ ክርስቲያንና ለጴጥሮስ መለኮታዊ ሥልጣን ሰጥቶታለኝ በማለት እንደ ምክንያት ታስቀምጣለች። ማቴዎስ 18:16-18 ያለውን በመሆኑም ጳጳሱ በምድር ላይ የእግዚአብሔር ወኪል ነው እንደ እግዚአብሔር ነው በማለት ይናገራሉ። ስለዚህ የቤተ ክርስቲያን ካውንስል ወይም ጳጳሱ የሚናገሩት ንግግር የሚያወጡት መመሪያ መለኮታዊ ነው ተብሎ ወይም ደግሞ ብላ ታምናለች። በተጨማሪም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7:12 ላይ የተናገረውን እንደ መደገፊያ አድርገው እንደ መከራከሪያ ወይም ማሳመኛ ነጥብ አድርገው ያቀርቡታል። በዚህ ቦታ ላይ ጳውሎስ እንደዚህ ይላል፣ ሌሎችንም እኔ ላለው ጌታ አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት ይላል። ይህም ጳጳሳቱ ራሳቸው እንደ እግዚአብሔር ስለሆኑ የሚናገሩት ሁሉ መለኮታዊ ነው ለሚሉት አስተሳሰብ እንደ ማስረጃ የሚጠቅሱት ጥቅስ ነው። ወገኖች፣ እዚህ ጋር መጽሐፍ ቅዱሳችን እንደሚለው በተለይ ይህንን ሲያስረዱ ወይም ደግሞ ሲያረጋግጡ ካርዲናል እከሌ ዘ ዲቫይን በማለት ይሄ መለኮታዊ እንደሆኑ መለኮታዊ ኃይል እንዳላቸው አድርገው ሲጠቀሙ እንመለከታለን። ይህ ግን ወገኖች የተሳሳተ ተረጓጎም ነው። ጳውሎስ እየተናገረ ያለው ከባልና ሚስት አንደኛው ክርስቶስን ቢቀበል ምንም ይሁን ምን ይፋቱ ወይም አብረው ይኑሩ የሚለውን በወቅቱ ለተነሳው አንገብጋቢ ጥያቄ መልስ እየሰጠ ነው የነበረው ጳውሎስ። ሐዋርያው ስለዚህ ጉዳይ የክርስቶስ ንግግር በቀጥታ የሚጠቅሰው ነገር ሁሉ ሃይማኖታዊ ሕጎችን እንዲያከብሩ በመንግስት የመገደዳቸው ጉዳይ ዓለም አቀፋዊ እንደሚሆን የራይ ምዕራፍ 13:8 ትንቢት ፍጻሜ እንደሚያገኝ የሚያሳየን ሐሳብ ሆኖ እንመለከታለን። በመቀጠል ይቺ መጽሐፍ ቅዱስ እንደሚነግረን ባቢሎን ወደቀች ብቻ አይደለም የዝሙቷን ይላለኝ። ምንድነው የዝሙቷ? የዝሙቷን የቁጣ ወይን ጠጅ ይላለኝ። ዝሙቷ ምንድነው? ዝሙቷ ወገኖች በቤተ ክርስቲያንና በዓለም ወይም ደግሞ በቤተ ክርስቲያንና በመንግስት መካከል የሚደረግ ያልተቀደሰ ግንኙነት ወይም ደግሞ ህገወጥ የሆነ ህብረት እንደሆነ እንመለከታለን። ቤተ ክርስቲያን ባሏ ክርስቶስ ሆኖ ያለ ባሏ የሆነው ክርስቶስን ምክንያቱም ኤፌሶን ምዕራፍ 5 ቁጥር 21 እስከ 27 የቤተ ክርስቲያን ባል የቤተ ክርስቲያን ራስ ክርስቶስ እንደሆነ ነው የሚነግረን። ነገር ግን እሱን በመተው ከመንግስት ጋር የምታደርገው ያልተቀደሰ ግንኙነትና ጋብቻ ያ ዝሙት እንደሆነ ባሏ የሆነው ክርስቶስን ትታ ሌላ ባል መያዟን የሚያሳይ ሐሳብ እንዳለው መጽሐፍ ቅዱሳችን ይነግረናል። ነገር ግን የመንግስት እርዳታ በመትፈልግበት ጊዜ ህጋዊ ባሏን እንደተወች አስረዳናል። ይሐሳብ ከመንግስት ጋር ግንኙነት ስታደርግ መንፈሳዊ ዝሙት መፈጸሟን የሚያሳይ ሐሳብ እንደሆነ መጽሐፍ ቅዱሳችን በተለይ የነን ጉዳይ በእዝራ ምዕራፍ 16 15 እና ያዕቆብ ምዕራፍ 4 4 ላይ እንደምንመረከት ይህንን ሐሳብ በደንብ አድርጎ ሲያጠራክርልን እናያለን። ስለዚህ የዝሙቷን ቁጣ የወይን ጠጅ ይለናል። በዚህ ክፍል ላይ እንግዲህ ዝሙቷ ምንድነው ብለን ስንል ያልተቀደሰ ጋብቻ ወይም ግንኙነት ከመንግስት ጋር ማድረጓ ሲሆን የቁጣ ወይን ጠጅስ ደግሞ ምንድነው? የዝሙቷ የቁጣ ወይን ጠጅ ምንድነው ብለን ስንል በዚህ ክፍል ላይ የዝሙቷን ቁጣ ሲል መጽሐፍ ቅዱስ የሚያስቀምጥልን ስንመለከት ሳለ ባቢሎን አህዛብን ሁሉ የሚያሰክረውን የወይን ጠጅ የምታጠጣባቸው በኃይል ወይም በማስገደድ አለመሆኑን የሚያሳይ ነው። እሷ የምታጠጣቸው ለመንግስታት ወይም ደግሞ ለዓለም ሰላም ይበጃል በማለት በማባበል በማታለል እንደሆነ ነው። ስለዚህ የወይን ጠጅ የሚያታልል የሚያባብል የሚያምር ነገር እንደሆነ በምሳሌ መጽሐፍ በተለይ በብርጭቆ በብርሌ መልኩ በሚያምርበት ጊዜ እንደሚያስጎመጅ ይነግረናል። ልክ እንደዚሁ እያታለለች ወገኖቼ ለዓለም የሚበጅ መልካም የሆነ የተሻለ እንደሆነ በማድረግ ክርስቲያኖችን ወደ ትልቅ ስቃይ እንደምታስገባ የሚያሳይ ሐሳብ ነው። የእሷን የወይን ጠጅ መጠጣት የእግዚአብሔርን ቁጣ በሰዎች ላይ ያመጣል። የተወደዳችሁ ወገኖቼ የወይን ጠጅ ደግሞ እሷ ያስተማረቻቸውና ሌሎች የተቀበሉት የሐሰት ትምህርት እንደሆነ መጽሐፍ ቅዱስ ይነግረናል። አጠጣቻቸው ነው የሚለው እንግዲህ የዝሙቷን ይላል። ዝሙት ምን እንደሆነ አይተናል ወገኖቼ፣ ያልተቀደሰ ግንኙነት ከመንግስት ጋር ነው ብለን አለኝ። እንደገናም ደግሞ የወይን ጠጅ ይላለኝ። ይህ የወይን ጠጅ ምን እንደሆነ አይተናል። ይሄ የተደበላለቀ የሐሰት እውነት የሌለበት ትምህርት ነው። አጠጣቻቸው ይላለኝ። ምንድን ነው ማጠጣት? ዓለምን በሙሉ የእሷን የባቢሎን የሐሰት ትምህርቶቿን መመሪያዎቿን መቀበላቸውን ያመለክታል። አህዛብን ሁሉ አጠጣች ሲል ቤተ ክርስቲያን የምታጠጣቸው ሃይማኖታዊ መመሪያዎች ዜጎች በሙሉ እንዲቀበሉ፣ እንዲያከብሩ፣ እንዲያስገድዱ መመሪያዎች ራሳቸው በመንግስት ላይ ጫና እንዲፈጥሩ የሚያደርገውን ነገር የሚያሳይ ወይም ደግሞ የሚያመለክት ነው። ነገሩ እናየዋለን።
የሶስቱ መልአክ መልእክት